ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ማክሰኞ ሐምሌ 14 ቀን 2007 ዓ.ም ነው። አስተናጋጅ ሰለሞን ክፍሌ ሆናለሁ። ጽዮን ግርማ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከአዲሱ አበበ እንስማ።
እንደምናመሻችሁ። በሶማሊያዋ ማርካ ከተማ የሚገኙ ነዋሪዎች በሰጡት ምስክርነት የአፍሪቃ ህብረት ወታደሮች በሲቪሉ ማኅበረሰብ ላይ ዛሬ ማክሰኞ ያለ ፍርድ ግድያ ማካሄዳቸውን አጋለጡ። የህብረቱ ወታደሮች ከሞቃዲሾ በስተ ደቡብ 120 ኪሎ ሜትር ላይ በምትገኘው በማርካ ከተማ አካባቢ አሰሳ ባካሄዱበት ወቅት ሁለት ሴቶችን ጨምሮ ቢያንስ 12 ሰዎች መሞታቸውንና ሌሎች 7 ያህል መቁሰላቸውን የአይን ምስክሮችና ባለሥልጣናት አረጋግጠዋል። የማርክ ወረዳ ኮሚሽን ሐሰን ኦማር ሞዓሊም ለቪኦኤ ሶማልኛ አገልግሎት በሰጡት ቃል የአፍሪካ ህብረት ወታደሮች በየቤቱ እየገቡ ነው፣ ሰውን እተኛበት የረሸኑት ብለዋል። ሞዓሊም እንደገለጡት ከሆነ ሁለት ወንድማማቾችን ጨምሮ የ7 ሰዎችን መገደል በግላቸው ያረጋግጣሉ። ይህ በእንዲህ እንዳለ የአልሸባብ አማጽያን በአንድ የሶማሊያ ወታደሮች በሚጓዙበት ኮንቮይ ላይ ዛሬ ማክሰኞ ማርካ አካባቢ ጥቃት ከፍተው ቢያንስ 5 የመንግሥት ኃይሎች መገደላቸውን የአይን ምስክሮች አስታውቀዋል። ተኩሱ በአልሸባብ አማጽያንና በመንግሥቱ ወታደሮች መካከል ለሁለት ሰዓታት ያህል መካሄዱም ታውቋል። ከአሚሶም ባለሥልጣናት እስካሁን የተሰጠ መልስ የለም። የቡሩንዲው ፕሬዝዳንት ፒየር ንኩሩንዚዛ ዛሬ በተጀመረው ነገር ግን ተቃዋሚዎች ባልተካፈሉበት ምርጫ አሸንፈው ሥልጣን ለሦስተኛ ጊዜ እንደሚይዙ ተገምቷል። ምንም እንኳ ለወራት ያህል ጸረ መንግሥት ተቃውሞ ቢካሄድና ዓለም አቀፉ ማኅበረሰብ ፕሬዝዳንቱ ሥልጣናቸውን እንዲለቁ ጥሪ ቢያደርግም ምርጫው ግን በታቀደለት መሠረት ተጀምሮ እየተካሄደ መሆኑ ታውቋል። ተቺዎች ሚስተር ንኩሩንዚዛ እንደገና መወዳደር የለባቸውም ሲሉ፣ የቡሩንዲው ሕገ መንግሥታዊ ፍርድ ቤት ግን ይችላሉ፣ ምክንያት የመጀመሪያውን ምርጫ ያገኙት በምክር ቤቱ እንጂ በሕዝብ ምርጫ አይደለም የሚል መከራከሪያ አንስቶ ድጋፉንም ሰጥቷል። ተቃውሞ ግን ትናንት ሰኞ ጭምር ዋና ከተማዋ ቡጁምቡራ ውስጥ ተካሄደው አመፅ ያስከተለ እንደነበር፣ ፈንጂዎችና የጠመንጃ ተኩሶች መሰማታቸው ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ለባለሥልጣናት ባስተላለፉት ጥሪ ምርጫው በሥነ ሥርዓት እንዲከናወን ሰላምና መረጋጋትን እንዲያስከብሩ አሳስበው ብሩንዲ ውስጥ የሚገኙ ተቃዋሚ ወገኖችም ወደ ውይይት እንዲገቡ ጠይቀዋል። ለአራት ቀን ጉብኝት እዚህ ዩናይትድ ስቴትስ የሚገኙት የናይጄሪያው ፕሬዚዳንት ሙሐመዱ ቡሃሪ ዛሬ ማክሰኞ ከዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ጋር ይገናኛሉ። ትናንትና ከፕሬዚዳንት ባራክ ኦባማ ጋር ዋይት ሀውስ ውስጥ ተገናኝተው አማጺው ቦኮ ሐራም ቡድን በሚሰነዝረው የሽብር ጥቃትና በሌሎች ጉዳዮች ዙሪያ መወያየታቸው ይታወሳል። ፕሬዚዳንት ኦባማ ናይጄሪያ ውስጥ በቅርቡ የተካሄደውን ምርጫ ሲያደንቁ እንደ አውሮፓ አቆጣጠር በ1999 ከተወገደው ወታደራዊ አገዛዝ በኋላ ስልጣን በዲሞክራሲያዊ መንገድ ወደ አዲስ መንግሥት የተላለፈበትን ታሪካዊ ምርጫ ተመልክተናል ብለዋል። የሽብርተኛው ቡድን ቦኮ ሐራም ጥቃት እንደሚያሳስባቸው የተናገሩት ኦባማ ፕሬዚዳንት ቡሃሪ ግን ይህን ቡድን ለማሸነፍና አገሪቱን ኢኮኖሚያውን አንቆ የያዘውን ሙስና ለማጥፋት ግልጽና አስተማማኝ አጀንዳ እንዳላቸው የሚያምኑ መሆናቸውን ተናግረዋል። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ዛሬ ማክሰኞ እስራኤል ውስጥ ከጠቅላይ ሚኒስትር ቤንጃሚን ናታኛሁ ጋር እንደሚገናኙ ባለፈው ሳምንት ተጠናቆ ናታኛሁ ግን በጽኑ በተቃወሙት የኢራን የኒኩሌር ጦር መሳሪያ ስምምነት ላይም እንደሚወያዩ ተገልጧል። ሚስትር ናታኛሁ ይህን ለረጅም ጊዜ የታሰበበትንና ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይ፣ ቻይና፣ ሩሲያና ጀርመን የደረሱትን ስምምነት ታሪካዊ ስህተት ብለውታል። አድማጮች፣ ዜናው አበቃ።
አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላቸው የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ የአርበኞች ግንቦት 7 ሊቀመንበር ዶክተር ብርሃኑ ነጋና የፓርቲው አመራር አባላት ወታደራዊ ትግል ለማካሄድ ወደሚንቀሳቀሱባት ኤርትራ ተቀለው መሄዳቸውን መሪዎቹ አስታወቁ። ቁጥራቸው ይፋ ያልሆነ የአርበኞች ግንቦት ሰባት አመራር አባላትን ይዘው ዶክተር ብርሃኑ ነጋ ወደ ኤርትራ ያመሩት ሌሎች አማራጮችን ጨምሮ በወታደራዊ ትግልና ህዝባዊ ንቅናቄ የኢትዮጵያን ገዢ ፓርቲ ለማስወገድ ነው። የአርበኞች ግንቦት ሰባት አመራር አባል ዶክተር ታደሰ ብሩ ለቪኦኤ እንዳስታወቁት ዶክተር ብርሃኑ ነጋና ጓዶቻቸው ትግል ወደሚካሄድባቸው አካባቢዎች ያመራሉ። ሄኖክ ሰማግዘር ዶክተር ታደሰ ብሩን አነጋግሯል።
ዶክተር ብርሃኑ በአሁኑ ሰዓት ትግሉ የሚገኝበት ቦታ ላይ ይገኛል? እዛው ያለበት ቦታ ላይ ዋነኛው ትግሉ በአጠቃላይ እንግዲህ አርበኞች ግንቦት ሰባት ሁለገብ ትግል ዘርፍ ነው የሚከተለው እና ከእነዚህ ከሁለገብ ትግሎች አንዱ በህዝባዊ አመፅ ስርዓቱን መቀየር የሚል ነው እና ይሄንን የሚያደርጉበት ቦታ ላይ ያሉ ወገኖቻችን፣ ጓዶቻችን የሚገኙበት ቦታ አግኝተዋል። ፎቶግራፎች ላይ የታዩት አስመራ ከተማ ውስጥ እንደገባ ነው። ግን ከዛም ማለት ጓዶቻችን ወዳሉበት በረሃ ይሄዳል ብዬ ገምታለሁ በአሁኑ ሰዓት።
አሁን ግን የሚገኙት አስመራ በሚገኘው የአርበኞች ግንቦት ሰባት ጽህፈት ቤት አቀባበል ሲደረግላቸው የሚያሳዩ ፎቶግራፎችንም ሲጠቅሱ ነበረ። ከዛ በማስከተል ወዴት ነው የሚያመሩት ዶክተር ብርሃኑም ሆኑ የሌሎች የግንቦት ሰባት አመራሮች?
ታጋዮቻችን ወደሚገኙበት ቦታ ያመራሉ። ታጋዮቻችን የሚገኙበት ቦታዎች ኤርትራ ውስጥም ድንበር አካባቢ ያሉ፣ ኢትዮጵያም ውስጥ የገቡ አሉ እና ዝርዝር የት ቦታ ላይ እዚህ ቦታ ላይ ይገኛሉ ብዬ ለመናገር አልችልም ስለማላውቀው። ነገር ግን ራሳቸው ያው ትግሉ የሚጠይቅበት ቦታ ላይ፣ ጓዶቻችን ያሉበት ቦታ ላይ ለመታገል ነው የገቡት፣ ለመሞት ነው የገቡት። ያ ትግሉ የሚጠይቀው ቦታ ውስጥ ይገኛሉ። እዛ ነው የሄዱት፣ እዛ ነው የምናገኛቸው ብዬ ገምታለሁ።
እንግዲህ ዶክተር ብርሃኑ ነጋ ብቻቸውን አይደሉም የሄዱት፣ ሌሎች የአመራር አባላትም የአርበኞች ግንቦት ሰባት አመራር አባላት እንደሄዱ ተገልጿል። ምን ያህል ናቸው ወደ አስመራ የሄዱት?
ቁጥራቸው ለጊዜው ለመናገር ይቸገራለሁ። አንደኛ በተለያየ ጊዜ ነው የሄዱት፣ ሁለተኛ ነገር ደግሞ ብዙ ጊዜ አመራር አባሎቻችን አንገልጽም፣ ያለንበትም ሁኔታ የሚታወቅ ነው። አንተም በደንብ ትረዳ እንላለን ብዬ እገምታለሁ። አድማጮቻችንም ይረዱታል ብዬ አምናለሁ። እና ይሄን ያህል ብዬ አልገልጽልህም፣ ግን አንድ ልገልጸው የምችለው ነገር ከፍተኛ አመራሩ ይሄ ማዕከላዊ ኮሚቴ የሚባለው ዋነኛው አመራር ያለው ሙሉውን በተሟላ ሁኔታ ያለው እዛ ሆኗል። አሁን በአሁኑ ሰዓት የንቅናቄው ከፍተኛ አመራር እዛ እንዲገኝ ተደርጓል። ጥቂት በማስተባበር ስራ ላይ የሚሰሩ በሌላ ቦታ ከሚኖሩት በስተቀር ተጠቃሎ ገብቷል።
ለምን ያህል ጊዜ ነው የሚቆዩት? ወደ ዩናይትድ ስቴትስ የሚመለሱበት ነው ወይስ ጠቅለው ነው ያመሩት ወደ ትግሉ ቦታ?
ወደ ትግሉ ቦታ ነው ያመሩት። ትግሉ እስኪያበቃ ድረስ እዛው ይቆያሉ። ትግሉን በድል ከመጠናቀቅ ድረስ እዛው ይቆያሉ። በሙሉ ነው የሄዱት፣ ለመታገል ነው የሄዱት።
ዶክተር ብርሃኑ ነጋ እንግዲህ እንደሚታወቀው በፔንስልቬኒያ ግዛት በሚገኘው በክኒል ዩኒቨርሲቲ ውስጥ በምጣኔ ሀብት ፕሮፌሰርነት ሲሰሩ የቆዩ ናቸው። ስራቸውን ለቀው ነው የአርበኞች ግንቦት ሰባትን ትግል ለማስተባበር ወደ ኤርትራ፣ እንደዚሁም ወደ ሌሎች አካባቢዎች ትግሉ ይካሄዳል ወደ ተባለበት አመሩ የሚሉ ዘገባዎች ሲገለጹ የነበረው። ስለዚህ ምን የሚያውቁት ነገር አለ? ስራቸውን ለቀው ነው ያመሩት ወደዛ ዶክተር ብርሃኑ ነጋ?
አዎ እንግዲህ የአስተዳደራዊ ጉዳዮች እንዴት እንድታቀም ነገር ግን ስራውን ለቀው ድሮም እኮ ስራውን ሲሰራ ዋነኛው ስራ ትግል፣ ይሄኛው በሌላ የሚሰራው ስራ ነበር። ነገር ግን አንዱ ነገር አሁን ሙሉ ጊዜውን ለዛ ለመስጠት ነው። ስለዚህ እዚህ ያለውን ስራውን እዛ ሆኖ የሚሰራበት ምንም ነገር የለም። ያው ስለዚህ ስራውን ለቆ ነው የሄደው። እንዴት ለቀቀ፣ በምን አይነት ሁኔታ ነው፣ የአድሚኒስትሬቲቭ ኢሹዎችን አላቃቸውም። ነገር ግን ለቆ ነው የሄደው። በዚህ አጋጣሚ ግን እንግዲህ እሱ በጣም ትልቅ ምሁራ ኢትዮጵያ ውስጥ በነበረበት ጊዜ አውቀዋለሁ። እኔም ራሱ በዛ ሙያ ውስጥ ያለሁ ስለሆነ ብዙ አውቀዋለሁ። የዶክተር ብርሃኑ አስተዋጽኦ በመምህርነት ኢትዮጵያ ውስጥም በኢትዮጵያ ኢኮኖሚክስ ባለሙያዎች ማህበርም ውስጥ በተመራማሪነትም የሚሰራበት ነገር ነው። ግን እንግዲህ ይሄንን የመሰለ ስራውን ነው ጥሎ የሄደው። ምክንያቱም ከትግሉ ከሀገር ከነጻነት ከእኩልነት ከፍትህ የሚበልጥ ነገር የለም በሚል ነው ጥሎ የሄደው። ይሄ ትልቅ አርአያነት ያለው ሌሎቻችን ልንከተለው የሚገባ ነገር ነው ብዬ አምናለሁ።
እንግዲህ አርበኞች ግንቦት ሰባት ወታደራዊ ዘመቻ ለማካሄድ እንዳሰበ ነው ሲገልጹ የነበረው። በምን አይነት መልኩ ነው ዘመቻውን የምታከናውኑት? በእርግጥ ይገባኛል ወታደራዊ ሚስጥራችሁ ሊሆን ይችላል፣ ግን ወታደራዊ ስልጠናና ብቃት ገንብታችኋል? በዚህ ረገድ
አንተም በትክክል እንዳልከው ወታደራዊ ጉዳዮችን ለመናገር ይቻላል። መናገር ብቻ ይቻላል ብቻ ሳይሆን ባለሙያ መሆን ያስፈልጋል። እኔ በቀጥታ የወታደራዊ ጉዳዮች ባለሙያ አይደለሁም እና እነዚህ ግን ይሄንን የሚያውቁ ሰዎች አሉ። እነሱ በሚያውቁት መሰረት አሁን እንቅስቃሴ ለመውሰድ የሚያስችል ብቃት ላይ ደርሰናል፣ አቅም ላይ ደርሰናል ብለው አስባሉ። አቅም መገንባት ሁልጊዜ የሚጨመር ነገር ነው። ግን የመጀመሪያው እርምጃዎቹን የመጀመሪያ እንቅስቃሴዎችን አሳይተዋል። የኢትዮጵያ ሕዝብ ሲጠብቀው የነበረ ነገር በመሆኑ ይቀላቀለናል፣ አቅማችን ያዳብርልናል። በጎደለን ቦታ ይሞላበታል ብዬ ተስፋ አደርጋለሁ። ይሄ ትግል የህዝብ ትግል ነው። ይሄ ትግል የአርበኞች ግንቦት ሰባት ትግል ብቻ አይደለም፣ የሁሉም የኢትዮጵያ ህዝብ ትግል ነው። የኢትዮጵያ ህዝብ እንደዛ ይሄንን ትግል ኦውን ያደርገዋል፣ ይወስደዋል፣ ራሱ በኃላፊነት ይወስደዋል ብዬ በጣም አዎ፣ በተወሰነ መጠን እንቅስቃሴ ለማድረግ የሚያበቃ አቅም ላይ ደርሳል። ይሄ አቅም ግን ተገንብቶ አለቀ የሚባል ነገር አይደለም። በየጊዜው እየገነባ እንሄዳለን። ይሄን ለማድረግ ደግሞ ዝግጅቶች ነን።
በስተ መጨረሻ አላማችሁ ምንድን ነው? ልታሳኩ የምታስቧቸው ግቦች ምንድን ናቸው?
ልናሳካ የምንፈልገው ግብ በጣም ጥሩ ጥያቄ ነው። አርበኞች ግንቦት ሰባት ሲመሰረት ጀምሮ ከዛ በፊትም ግንቦት ሰባትን በነበረበት ጊዜ ደጋግቦ ሲገጥ የነበረው ነገር የመንግስትን ስርዓት የመያዝ አላማ አይደለም። መንግስት የሚያዝበት በኢትዮጵያ ውስጥ የሚያዝበት ስርዓት ለመፍጠር ነው። እስከ ዛሬ ድረስ መንግስት በጉልበት ብቻ እየመጣ የሚቀመጥበት ስርዓት ነው። መንግስት በምርጫ በህዝብ ምርጫ ተአማኒነት ባለው እና እውነተኛ በሆነ የህዝብ ምርጫ የሚመረጥበት ስርዓት ማስቀመጥ ነው። ስለዚህም ከመጀመሪያው ጀምሮ ግንቦት ሰባት በኢትዮጵያ ውስጥ ፍትህ፣ ነጻነት፣ ዲሞክራሲ፣ እኩልነት የሰፈነበትና የሀገር አንድነት የተረጋገጠባት አገር እንድትኖረን ፍትህ፣ ነጻነት፣ ዲሞክራሲ፣ እኩልነት እነዚህ የተከበሩበት የተረጋገጡበት ስርዓት እንዲኖር ማድረግ ነው እና ያን ስርዓት ለመፍጠር የሚደረግ ትግል ነው። ኢትዮጵያ ውስጥ ጉልበት የመጠቀም ፍላጎት በአርበኞች ግንቦት ሰባት ውስጥ ኖሮም አያውቅም። ነገር ግን ግድ ሆኖ የተገባበት ነገር ነው እና ከተገባበት ደግሞ ይሄ እስከ መጨረሻው ድረስ የምንቀጥለው ነገር ነው።
በጣም ነው የማመሰግነው ዶክተር ታደሰ ብሩ የአርበኞች ግንቦት ሰባት አመራር አባል ከለንደን ለሰጡኝ ማብራሪያ አመሰግናለሁ።
እጅግ በጣም አመሰግናለሁ።
አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋገራለን። አፍሪካ ነክ ርዕሶች ቀጣዩ ፕሮግራም ነው። አዘጋጅና አቅራቢ አዳነች
ፍሳሐዬ።
በዩናይትድ ስቴትስ ፕሬዚደንትነቴና በአሜሪካዊነቴ በመኩራት ፊታችሁ ቆሜያለሁ። እንደ አፍሪካዊ ልጅ ሆኜም ነው ፊታችሁ የቆምኩት።
ፕሬዚደንት ኦባማ ወደ አፍሪካ የሚጓዙት ባለፈው ዓመት በተካሄደው ዩናይትድ ስቴትስና የአፍሪቃ መሪዎች ጉባኤ ላይ የታየውን መሻሻል ለማጠናከር ነው። ወደ ኢትዮጵያ መዲና አዲስ አበባ ከማምራታቸው በፊት በኬንያ መዲና ናይሮቢ በመጪው ቅዳሜና እሁድ በዓለም አቀፍ የንግድ ሥራ ጉባኤ ላይ ይሳተፋሉ። የአሜሪካ ድምፅ ሬዲዮ ጋዜጠኛ ሻካ ሳሊ ፕሬዚዳንቱ አዲስ አበባ መሄድ የለባቸውም ብለው የሚያስቡ ሰዎች አሉ፣ ለምን ይመስሎታል የሚል ጥያቄ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ አቅርበዋል።
ለእኛ ጠቃሚ ጉብኝት ነው። የኢትዮጵያ ሕዝብና መንግስት በአሸባሪነት ላይ የሚያካሄዱትን ትግል በመደገፍ ረገድ ያለንን ቁርጠኝነት ያሳያል። ሰብአዊ መብትንና የፕሬስ ነጻነትን በሚመለከት ለኢትዮጵያ መንግስት መልእክቶች ለማስተላለፍም ለፕሬዝዳንቱ በር ይከፍታል። ከሰብአዊ መብት አንጻር ኢትዮጵያ ትክክለኛውን ቦታ እንድትይዝ ይህ መንግስት ጥረት ማድረጉን ይቀጥላል።
ፕሬዝዳንት ኦባማ ከኢትዮጵያ መሪዎች ጋር ተገናኝተው ይነጋገራሉ። የአፍሪካ ህብረት ዋና ጽህፈት ቤትን ይጎበኛሉ። ለአመራሩም ንግግር ያደርጋሉ። የዩናይትድ ስቴትስ ፕሬዝዳንት አፍሪካን የሚጎበኙት በደቡብ ሱዳን ፕሬዚደንት ሳልቫ ኪርና በተቃዋሚያቸው መሪ ሪያህ ማቻር ኃይሎች መካከል አስከፊ የእርስ በርስ ጦርነት በሚያካሄዱበት ወቅት ነው።
መፍትሄው ሰላም ነው። ሆኖም ሁለቱም ወገኖች ወደ ሰላም አቅጣጫ ለማምራት ሲሉ የግል ጉዳያቸውን ወደ ጎን የመተው ፍላጎት አላሳዩም።
ሻካ ሳሊ ስለ ብሩንዲ ጉዳይም ለሊንዳ ቶማስ ግሪንፊልድ ጥያቄ አንስቷል። የብሩንዲ ፕሬዝደንት ፒየር እንኩሩንዚዛ ለሶስተኛ ጊዜ በፕሬዝዳንትነት መወዳደርን አስመልክቶ የዩናይትድ ስቴትስን አቋም አብራርተዋል።
Consistently, we have stated that we do not support any government that changes its constitution.
በማንኛውም ሀገር ቢሆን ለፕሬዝዳንቱ ጥቅም ሲባል የፕሬዝዳንቱን የሥራ ጊዜ ለማራዘም የሀገሪቱን ህገ መንግስት እንዲለውጥ እንደማንደግፍ ምንጊዜም ቢሆን ግልጽ ስናደርግ ቆይተናል።
ፕሬዚደንት ኦባማ በጉብኝታቸው ወቅት አሜሪካ እያደገች ላለችው አፍሪካ ያላትን ድጋፍ በድጋሚ የማረጋገጥ እቅድ አላቸው። ከአፍሪካ አቻዎቻቸው ጋርም ስለ መልካም አስተዳደር ጉዳይ ማንሳቱን ይቀጥላሉ።
To the new Africa, the Africa that is rising and so full of promise, and to our shared task,
ለአዲሲቱ አፍሪካ እየመጠቀች ላለችው አፍሪካ ጽዋና አንሳ ህዝቦቻችን ሁሉ የሚሹትንና የሚገባቸውን ብሩህ ተስፋ የተሞላች አፍሪካን ለማምጣት በጋራ ለሰላም ለብልጽግና ለፍትህ በመናደርገው ጥረት ለመቀጠልም ጽዋና አንሳ።
ፕሬዝደንት ኦባማ አቻምና ሴኔጋልን ደው አፍሪካንና ታንዛኒያን በጎበኙበት ወቅት በንግድ በመዋለ ንዋይ ፍሰትና በመሰረተ ልማት ዝርጋታ ረገድ የዩናይትድ ስቴትስን ትብብር ከፍ የሚያደርጉ እቅድ ሐሳቦችን አቅርበው ነበር። በኬንያና በኢትዮጵያ የሚያካሄዱት ጉብኝትም ዩናይትድ ስቴትስ የሁለቱ ሀገሮች ብቻ ሳትሆን ከሰሃራ በመለስ ላሉት የአፍሪካ ሀገሮች ሁሉ ጠንካራ አጋር መሆኗን የሚያመለክት ተመሳሳይ መልእክት የማስተላለፍ ዓላማ አለው።
Build on the progress that's been made around issues of health and education.
በጤና ጥበቃና በትምህርት መስኮች የታዩትን መሻሻሎች በማጠናከር በአልሻባብ ምክንያትና ኬንያ ላይ በተፈጸሙት አሳዛኝ ድርጊቶች ምክንያት በምስራቅ አፍሪካ ወሳኝ በሆነው ጸረ ሽብር ትግል ላይ ትኩረት መስጠትን ያካትታል።
የዩናይትድ ስቴትስ ፕሬዚደንት የአባታቸውን ሀገር የሚጎበኙት አልሻባብ በተደጋጋሚ ጥቃት በሚያካሄድበት ወቅትና የአልሻባብ አማጽያን አቻምና 67 ሰዎችን የገደሉበት ናይሮቢ ውስጥ የሚገኘው ዌስትጌት የተባለው የገበያ አዳራሽ እንደገና በተከፈተበት ወቅት ነው። የኢትዮጵያ ጉብኝታቸውን በሚመለከት ደግሞ ስራ ላይ ያለ የዩናይትድ ስቴትስ ፕሬዚደንት ኢትዮጵያን ሲጎበኝ ለመጀመሪያ ጊዜ መሆኑ ይታወቃል። የአፍሪካ ህብረት ዋና ጽፈት ቤትን የሚጎበኙበት ዋና ምክንያት የጸረ አሸባሪነት ትግል እንደሆነ ተጠቅሷል። በተለይም በአልሸባብ ላይ በሚካሄደው ትግል ዩናይትድ ስቴትስ ኢትዮጵያን ከክልሉ ዋናዋ አጋሩ አድርጋ እንደምትታይ ጄፍሪ ስሚዝ ገልጸዋል። ስሚዝ የሮበርት ኬኔዲ የሰብአዊ መብት ማዕከል ቦርድ ሊቀመንበር ናቸው።
In Ethiopia is really seen as a bulwark against that not only in terms of regional cooperation
ኢትዮጵያ አልሻባብን በመከላከል በኩል ጽኑ አጋር ተደርጋ ትታያለች። ከክልላዊ ትብብር አንጻር ብቻ ሳይሆን በአህጉሪቱ ዙሪያ ለአፍሪካ ህብረት የሰላም ጥበቃ ተልእኮዎች ወታደሮችን በማቅረብም ጭምር በተለይም ሱዳንና ደቡብ ሱዳን ውስጥ ላለው ቀውስ መፍትሄ ለማምጣት እየተደረገ ባለው ጥረት ባላት ሚናና በሸምጋይነት ሚናዋ ምክንያት ኢትዮጵያ ዋናዋ አጋር ተደርጋ ትታያለች።
ስሚዝ አያይዘውም ኢትዮጵያ ጨቋኝ ሀገር በመሆኗ የፕሬዝደንት ኦባማ ጉብኝት የተሳሳተ መልእክት ያስተላልፋል ብለዋል።
What many people don't know is Ethiopia is the fourth most censored country in the world. They're the second largest jail.
ብዙ ሰዎች የማያውቁት ነገር ምንድነው? ኢትዮጵያ በዓለም ከባድ ሳንሱር ከሚደረግባቸው ሀገሮች አራተኛዋ መሆኗ ነው። ጋዜጠኞችን በማሰር ከመላ አህጉሪቱ ከኤርትራ ቀጥላ ትፈረጃለች።
ኢትዮጵያ ውስጥ የሙስሊም ዲሞክራሲያዊ ተቃዋሚዎች ካሏቸው ጋር ተገናኝተው የተነጋገሩት የአትላንቲክ ካውንስል ብሮኒን ብርተንም የፕሬዝደንት ኦባማን ጉብኝት ስህተት ነው ብለውታል። በቅርቡ በአሸባሪነት ክስ ጥፋተኛ የተባሉትንም አነጋግረው ነበር።
And the fact that Ethiopia is getting a visit from President Obama in the wake of that guilty verdict and in the wake of
የጥፋተኝነት ብይን በተሰጠበት የፓርላማውን መቀመጫዎች 100% ባሸነፈበት ወቅት ኢትዮጵያ የፕሬዝዳንት ኦባማን ጉብኝት ማግኘቷ ለኢትዮጵያ መንግስት መጥፎ መልእክት ያስተላልፋል።
አንድ ከፍተኛ የኦባማ አስተዳደር ባለስልጣን ዩናይትድ ስቴትስ ሰብአዊ መብትን በሚመለከት ያላትን ስጋት በይፋም ሆነ በግል ከኢትዮጵያ መንግስት ጋር በየጊዜው እንደምትነጋገር ገልጸዋል።
የመጨረሻው ዝግጅት ላይ ደርሰናል። ስፖርት። ገንዘቤ ዲባባ በ1500 አዲስ የዓለም ክብረ ወሰን አስመዘገበች። የርቀቱን ሬኮርድ በማሻሻል የመጀመሪያዋ ኢትዮጵያዊት ሆናለች። እንደምን አመሻችሁልኛል የተከበራችሁ አድማጮቼ። የፊፋውን የሙስና ቅሌት በተመለከተ ፍቅሩ ኪዳኔ የያዙትን ጨምሮ ሌሎች ዜናዎችም አሉን። አብራችሁን ቆዩ። አትሌት ገንዘቤ ዲባባ በ1500 የዓለምን ሬኮርድ በመስበር ብዙዎች አይቻልም ያሉትን እንደሚቻል አረጋግጣለች። ቻይናዊቷ ኩ ሹንጃ እንደ አውሮፓውያን ዘመን አቆጣጠር በ1993 ዓመተ ምህረት ማለትም ከ22 ዓመታት በፊት ነበር በ1500 3:50.46 ሴኮንድ በመግባት በብሔራዊ ውድድሮች ላይ አዲስ ሬኮርድ ያስመዘገበችው። የገንዘቤ 3:50.07 ሴኮንድ ሆኗል። የአውሮፓ ሻምፒዮና ሲፋን ሐሰን ሁለተኛ ሆናለች። በዘንድሮ የዳያመንድ ሊግ በ1506 ሴቶች ናቸው ከአራት ደቂቃ በታች የገቡት። ሮበሪ የሰሜን አሜሪካውን ሬኮርድ በመስበር ሶስተኛ፣ በ2011 የዓለም ሻምፒዮኗ ጄኒ ሲምፕሰን አራተኛ ሆናለች። እንግሊዛዊቷ ሎራ ሙይር እና የሆላንዷ ሞሪን ኮስተር አምስተኛና ስድስተኛ ወጥተዋል። እንዳልኩት ሁሉም ከአራት ደቂቃ በታች ነው የገቡት። አሯሯጮቹ በጣም ጥሩ ሥራ ሰርተዋል። በ1500 ክብረ ወሰኑን ስሰብር የመጀመሪያዋ ኢትዮጵያዊ በመሆኔ ደግሞ ተደስቻለሁ። ግሩም ነው ብላለች ገንዘቤ። እህቴ ጥሩ ነሽ፣ በአጠቃላይም የኢትዮጵያ ሕዝብ በውጤቴ እንደሚደሰት አምናለሁ። ከቤጂንጉ የዓለም ሻምፒዮና በኋላ ደግሞ በ5000 አዲስ ክብረ ወሰን አመጣለሁ ስትልም ቃል ገብታለች ገንዘቤ ዲባባ። በዚህ ርቀት የወንዶቹን ያሸነፈው አስቤል ኪፕሮፕ ከኬንያ ነው። የኦሎምፒክ ሻምፒዮኑ ቶፊክ ማክሉፊ ሁለተኛ፣ የሞሮኮው አብዱላቲፍ ኢንጉየር ሦስተኛ። ይህን በዚሁ ላብቃ። አንድ የዩናይትድ ስቴትስ ሴኔት ንዑስ ኮሚቴ በፊፋ ውስጥ በፈነዳው የሙስና ቦምብ ስለቆሰሉት የእግር ኳስ ጨዋታ ኃላፊዎች ጉዳይ ለመረዳት ባለፈው ረቡዕ ጥረት አድርጎ ነበር ይላሉ የዓለም አቀፉ ስፖርት ተቋማት ልዩ አማካሪ ፍቅሩ ኪዳኔ። ምስክሮች ቃል በሰጡበት በሴኔቱ ንዑስ ኮሚቴ ስብሰባ ላይ ተገኝተው ነበር። አቶ ፍቅሩ ተከታዩን አጋርተውናል።
ይህ የዴሞክራሲ ትምህርት ቤት ወደ ሆነው ወደ ዩናይትድ ስቴትስ ሴኔት ስገባም ክርክርም ሳዳምጥ የመጀመሪያ ጊዜ ነው። በጣም ያስገረመኝ ግን የፖሊስ ሴኩሪቲ ምርመራን ያለፈ ሁሉ መታወቂያውን ስንኳን ሳያሳይ ወደ አዳራሹ አምርቶ ገብቶ አዳምጦ መውጣት መቻሉ ነው። ወደ አሜሪካን ድምፅ ራዲዮ ጣቢያ ለመግባት ያለውን ጣጣ ሳስታውስ የሴኔቱ ያስገርማል። በሴኔቱ ንዑስ ኮሚቴ ላይ እንዲናገሩ ተጋብዘው የነበሩት የፊፋ ፕሬዚዳንት ሴፕ ብላተር ጠላት አንዱ ጄኒንግስ የተባለ ስለ ፊፋ ሁለት መጽሐፍ ያረቀቀ የእንግሊዝ ጋዜጠኛ፣ የዩናይትድ ስቴትስ ሶከር ፌዴሬሽን ዋና ጸሐፊ ዳን ፍላይን፣ የአምኒስቲ ኢንተርናሽናል ተጠሪ ሶንጂቭ ቤሪ እና ፌርፋክስ ኩባንያ ፕሬዚዳንት የኢንተርናሽናል ትራንስፓረንሲ አባል ሚሼል ሄርሽማን ነበሩ። በውይይቱ ላይ የተካፈሉት አምስት ሴናተሮች የፊፋን ጉዳይ በጥንቃቄ ያጠኑ ነበሩ። ከሁሉ ነገር የገረማቸው ይህ ሁሉ ሙስና ወንጀል ሲካሄድ የዩናይትድ ስቴትስ ሶከር ፌዴሬሽን ባለስልጣኖች የት ነበሩ? አያውቁም ነበር ወይ? ለምን ዝም አሉ? በማለት ዋና ጸሐፊውን ማፋጠጣቸው አልቀረም። 2 ሰዓት የፈጀው የሴኔት ክርክር ምንም አይነት ለውጥ ለማምጣት የማይችል ቢሆንም በአሜሪካን ሀገር ተሰሚነት ስላለው በስፖርት ዓለም ውስጥ በስፖንሰርነት የታወቁት ኩባንያዎች እነ ኮካ ኮላ፣ ቪዛ፣ ማክዶናልድ፣ የቴሌቪዥን ጣቢያዎች በሚዋዋሉት ኮንትራት ላይ ጥንቃቄ እንዲያደርጉና የፊፋ አመራር ሕግ አክባሪ መሆኑን እንዲያረጋግጡ መክረዋል። የእንግሊዙ ጋዜጠኛ እንኳን እንዲህ አይነት መድረክ አግኝቶ ይቅርና በባዶ ሜዳ የሚፎክረው ለሴፕ ብላተር የተመኘለት ከእስር ቤት በቀር ዚምባብዌ ግዞት እንዲሄድ ነው። እንግሊዞች ከሮበርት ሙጋቢ ጋር ያላቸውን ፍቅር መጠቆሚያ ይመስላል። ከአሜሪካ ውጭ ያለውን ዓለም የሚገርመው ግን ሴኔቱ ምን አግብቶት ነው ስለ ፊፋ የሚወያየው? አሜሪካኖች እንዴት ኃይለኛ ቢሆኑ ነው የፈለጉበት አገር ስልክ ደውለው ሰው የሚያስዙትና የሚያሳስሩት የሚሉ ጥያቄዎች ናቸው። በስዊስ አገር ታስሮ የነበረው የሰሜንና የመካከለኛው አሜሪካ ፉትቦል ኮንፌዴሬሽን ፕሬዚደንት ጄፍሪ ዌብ ከዙሪክ ወደ ኒውዮርክ ከተዛወረ በኋላ ፍርድ ቤት ቀርቦ በ10 ሚሊዮን ዶላር ዋስትና ተፈቷል። 10 ሚሊዮን ዶላር ከወዴት መጣ የሚል ጥያቄ እሞሀይ ጠጅ ቤት ተነስቷል። ሌሎቹ እዚያው ስዊስ እስር ቤት ይገኛሉ። ጉዳያቸውንም የስዊስ ፍርድ ቤት የሚመለከተው ይመስላል። የፊፋ ስራ አስኪያጅ ኮሚቴ በዛሬው ዕለት ዙሪክ ላይ ስላጸደቃቸው ውሳኔዎችና ስለወሰዳቸው እርምጃዎች ሰፋ ያለ ሀተታ ማስከተሉ አይቀርም። የስፖርት ዓለም በጤነኛ ወጣቶች የተገነባ መሆኑን ለማረጋገጥ በቶሮንቶ ካናዳ የሚካሄደው የአሜሪካ ሀገሮች ጨዋታ፣ በፖርት ሞርስ ቤይ ፓፑዋ ኒውጊኒያ የተፈጸመው የፓሲፊክ ሀገሮች ጨዋታ፣ በመጪው መስከረም ወር በኮንጎ ብራዛቪል የሚካሄደው የአፍሪካ ጨዋታ ምስክሮች ናቸው።
አቶ ፍቅሩ ኪዳኔን አመሰግናለሁ። ለቀሪዎቹ የስፖርት ዜናዎች ገዛኸኝ ጽዮን መስቀል ከአዲስ አበባ።
አመሰግናለሁ ሰለሞን። በአሁኑ ወቅት በተለያዩ አህጉራት በርካታ የወዳጅነትና የአቋም ማጠናከሪያ ጨዋታዎች እየተካሄዱ ነው። በበርክሌ ኤሽያ ዋንጫ 3፣ የእንግሊዝ ፕሪሚየር ሊግና የሲንጋፖር ምርጥን ጨምሮ 4 ቡድኖች ማለትም ባደረጉት የዋንጫ ፉክክር ከትናንት በስቲያ በአርሴናል አሸናፊነት ተጠናቋል። አርሴናል የዘንድሮውን የባርክሌ ኤሽያ ዋንጫ ማንሳት የቻለው የፍጻሜ ተጋጣሚውን ኤቨርተንን 3-1 በመርታቱ ነው። በሌላው አህጉራዊ እግር ኳስ ሻምፒዮና የመካከለኛውና ሰሜን አሜሪካ እንዲሁም የካሪቢያን ሀገሮች የተሳተፉበት የኮንካፍ ወርቃማ ዋንጫ ማለት ነው ኮንካፍ ጎልደን ካፕ የሚባለውን ሊጠናቀቅ ተቃርቧል። ሩብ ፍጻሜው የተገናኙት ዩኤስ አሜሪካና ኩባ የዩኤስ አሜሪካ ቡድን ብዙም ሳይጨነቅ ነው በቀላሉ በግማሽ ደርዘን ጎል አጥምቆ 6-0 የሸኘው። በሌላ ምድብ ሜክሲኮ ኮስታሪካን በተጨማሪው 120 ደቂቃ 1-0 የሜክሲኮ ቡድን አሸንፏል። ትሪኒዳድና ቶቤጎ ከፓናማ መደበኛውንና ተጨማሪውን 1-1 ተለያይተው በመለያ ምት የፓናማ ቡድን 6-5 አሸንፏል። ከነገ ወዲያ በሚጠበቀው ግማሽ ፍጻሜ ፓናማ ከሜክሲኮ፣ ዩኤስ አሜሪካ ከጃማይካ ይገናኛሉ። አሸናፊዎች ለፍጻሜ ተሸናፊዎች ደግሞ ለደረጃ የፊታችን እሁድ ተካሂዶ የኮንካፍ ዋንጫ ፍጻሜ ይሆናል ማለት ነው። ይኸው ነው እንግዲህ በእኔ በኩል ያለው ሰለሞን።
ገዛኸኝ ጽዮን መስቀልን አመሰግናለሁ። በዚሁ ልሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1:30 በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። ለዛሬ በዚሁ እናበቃለን። ደህና ምሽት።
This program has come to you from the Voice of America, Washington.